ሐኪሙን ይጠይቁ ለምሽቱ በሕክምናው የእንግሊዝኛ አጠራር ፖስት ትራውማቲክ ስትረስ ዲስኦርደር በመባል በሚታወቀው የአእምሮ ሁከት ዙሪያ የዚህን እጅግ የከፋ አደጋ ያስከተለን ድንገት ተከትሎ የሚመጣና በግለሰቦችና በማህበረሰብ ላይ የሚደርስ ቀውስ ምንነት የሚያብራሩልን የአዲስ አበባ ዩኒቨርሲቲ የአእምሮ ሕክምና መምህርና አማካሪ ሐኪም ፕሮፌሰር መስፍን አርአያ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ።
ፕሮፌሰር መስፍን፣ ይሄ ዘግናኝ የማሳዛኝ ሁኔታን ተከትሎ የሚመጣ ከድርጊቱና ከጊዜውም የሚሻገር ምናልባትም የብዙዎች ጥያቄ ሊሆን የሚችል ብዙዎችንም በምክንያት ሊያነጋግር የሚችል ሁኔታ የአእምሮ ጤና ላይ የሚያሳድረው ጠባሳ ከዚያ ጊዜም ያለፈ ጣጣ ሊያስከትል እንደሚችል ይነገራል። ለመሆኑ ይሄ በሕክምናው አይን የሚታይ ተጨባጭ መሰረት አለው?
እሺ፣ አሁን በጣም አመሰግናለሁ። እንዳጋጣሚ አሁን በተጠየቀኝ ሰዓት በዚህ ሳምንት ነው የዓለም የአእምሮ ጤና ሳምንት ነው። በየዓመቱ ኦክቶበር 10 የዓለም የአእምሮ ጤና ተብሎ ያለፉት በሶስት ዓመታት ደግሞ እየተከበረ ነው ያለው በዓለም ላይ ኢትዮጵያም እንደሆነ እና ጥሩ አጋጣሚ ነው። የጠየቀኝ ጥያቄ በጣም መሰረታዊ ነው። እንደምታውቀው አእምሯችን ከአካላችን እጅግ በተወሳሰበ መልኩ ለተለያዩ ነገሮች ተጋላጭ ነው እና ለተለያዩ የአእምሮ ጤና ችግሮች አእምሮን ከሚያጋልጡት አንዱ በህይወታችን ውስጥ በተለያዩ ጊዜ በተለያየ ደረጃ በተለያየ መጠን የሚደርሱብን አስደንጋጭ ሁነቶችን በዚህ ሂደት ውስጥ እንግዲህ ከቀላል ጀምሮ መካከለኛን ይዘው በጣም ከባድ የሆኑ አጋጣሚዎች ሊያጋጥሙ ይችላሉ። ከትናንሽ የዕለት ተዕለት ከሚረብሹን ነገሮች ጀምሮ በቀጥታ በራሳችንም ላይ ሆነ በቤተሰባችን ላይ በአካባቢያችን ላይ ነገሮችን ላይ አንዳንዴ እንደውም አልፎ ተርፎም በሌላም አካባቢ በምናየውም ጭምር አእምሯችን በተለያየ ደረጃ ሊጎዳ ይችላል። ለዚህ ከሚወስዱ ከሆኑት ነገሮች አንዱ በእድገታችን ውስጥ የሚከሰተው ሰብዕናችን ነው። አንዳንዶቻችን በጣም ጠንካራ መስለን እናገኘዋለን ራሳችንን። ለምንም ነገር ማንበገር ይመስለናል እና ብዙ ችግሮችን በተለይ አእምሮ ላይ የሚከሰቱ የሚችሉ ነገሮችን የምንቋቋም ይመስለንና ነገር ግን ከትልልቆች ከሚመስሉ ነገሮች በትንሾቹ የምንጎዳበት ጊዜ አለ እና በአጠቃላይ ፈረንጆች ሎስ የሚሉት ወይም ጦት የሚሉት ከዛም በላይ ደግሞ የሚከሰቱ አደጋዎች ጦርነት ሊሆን ይችላል፣ በአካባቢ የሚደርሱ ግጭቶች ሊሆን ይችላሉ፣ በቤተሰብ ውስጥ ድንገት ባልተጠበቀ ሁኔታ የሚደርስ ግጭት ወይም አደጋ ሊሆን ይችላል፣ የቤተሰብ አባል የሚወዱትን ማጣት ሊሆን ይችላል። አንዳንድ ጊዜ ይሄ ነገር አልፎ ተርፎ የምንወደውንም በጣም የቅርባችን እንስሳን ጭምር ሊሆን ይችላል እና እንደ ሰብዕናችን ጥንካሬና ልስላሴ የአእምሮ አደጋ ሊያመጡ የሚችሉ ሁኔታዎች ላይ ተጋላጭነታችን እዛ ይለያያል። ስለዚህ አንተ ጥያቄ በተለይ በተለያየ ደረጃ በሚመጡ ችግሮች በኋላ ላይ ሊከሰቱ የሚችሉ የአእምሮ አደጋዎችን በአካል ብቻ ሳይሆን በአእምሮም በስነ ልቦናም ላይ የሚደርሱ አደጋዎች አእምሮ ላይ የሚያመጡትን ጫናዎች የሚመለከተው የአእምሮ ጤና ችግር።
መልካም ፕሮፌሰር መስፍን፣ ይሄ በአእምሮ ላይ ጫና የሚያሳድር ድንገት ጊዜ ካለፈም በኋላ ቀደም ብሎ እንደገለጹት አንጎል ላይ የሚያስከትለው ሁከት እንዴት ነው የሚመጣው? መንስኤና ሂደቱን ቢያዛምድልን የሚከሰቱት የአእምሮ ህመም አይነቶችን ልዩነቶች ካሏቸው የሁከቶችንም አይነቶች አያይዘው ቢያስረዱን።
በእነዚህ ጊዜያት በሚከሰቱ ሁኔታዎች ላይ አእምሯችን እንደ ሰብዕናችን ጥንካሬ በተለያየ መንገድ መልስ ይሰጣል። አንዳንዶቻችን ወዲያውኑ አእምሯችን ሊጎዳ ይችላል። ከፍተኛ የሆነ ጭንቀት ወይም አንዛይት የሚሉት ፈረንጆች እዛ ውስጥ ይገባሉ። ያ ወደ ከፍተኛ የሆነ መሸበርና መረበሽ ውስጥ ይከተናል። ይህ ፓኒክ አታክ የሚሉት ነው። ያ መሸበር አልፎ ተርፎም ወደ ከፍተኛ የሆነ የአእምሮ መቃወስ ውስጥ ሊያስገባን ይችላል። ሳይኮሲስ የሚሉት ነው። እና እንደዚህ አይነቶቹ ነገሮች ስውል ሲያድሩ አንዳንድ ጊዜ ያንን ያለፍንበትን አደጋ እንደገና ሁኔታዎችንን ቀንን እየቆጠር እንደገና እንድንረበሽና እንድናስታውሰው የሚያደርጉብን ሁኔታዎች ይከሰታሉ። ለምሳሌ አንድን የምንወደውን ሰው በተለየ የመጥፎ አደጋ ካጣን እና ከሀዘኑ የወጣን ሲመስለን ያ ሀዘን ሊራዘም ይችላል። ተሽሎናል ብለን ከገመትን በኋላ ከተወሰነ ጊዜ በኋላ እንደገና ያንን አደጋ ማስታወሱ ሊመጣ ይችላል። ስለዚህ ያንን የሚረብሽ ነገር በሚያስደነግጥ መልኩ ማስታወስ አንዱ የዚህ ምሮ ላይ ሊከሰቱ ከሚችሉ አደጋዎች ለሚከሰቱ ሁኔታዎች ከሚታዩ ምልክቶች አንዱ ነው። እንግዲህ ይህን እያል በምንሄድበት ጊዜ የአካባቢ መናጋት የቤተሰብ መናጋት ስለሚገዳልኩ ወይም በግል ሊደርሱ የሚችሉ ከፍተኛ የሆኑ መናጋቶች እና በሀገርም በአካባቢ ያሉ ለእንደዚህ አይነት ከፍተኛ ውጥረት ሊያጋልጡ ይችላሉ። እንግዲህ ብዙ ምሳሌዎችን በሀገራችን መስጠት እንችላለን። በረሃብ ምክንያት የደረሱ ጥፋቶች አእምሮ ላይ መናጋትን ያስከትላሉ። በጦርነት ላይ የሚከሰቱ በአካባቢ የሚከሰቱ ከፍተኛ የሆኑ ግጭቶች፣ እዛ ውስጥ ደግሞ የምናስተውላቸው ከፍተኛ የሆኑ አእምሮ ላይ ተቀርጾ ሊቀሩ የሚችሉ አደጋዎች ወይም ሰቆቃ መሰል ነገሮች አእምሮን ለከፍተኛ ጉዳት ይዳርጉታል። እኚህ ድምር ነገሮች በእኛም በሀገራችን ቀደም ብዬ እንዳልኩት በተለያየ ጊዜ አስተውለናል። አንዳንድ ጊዜ የቻሉት ይመስላቸውና ጊዜን ጠብቆ ይፈነዳበታል። በተለይ የፈረንጆቹ አኒቨርሰሪ የሚሉት ወይም ያንን ቀንና ሁኔታ በምናስታውስበት ጊዜ የተለያዩ ከፍተኛ የሆነ አእምሮ ችግሮች ሊከሰቱ ይችላሉ። እነዚህ ነገሮች በተለያዩ ሁኔታዎች በተለያዩ ሰዎች ላይ ሊከሰቱ ይችላሉ። በሚገርም መልኩ አንድን ሰቆቃ 4-5-6 ወይም 10 ሰዎች እንዲያስተውሉ እንዲያልፉበት ሁላቸውም እኩል ለዛ አእምሮ ጤና ችግር ላይጋለጹ ይችላሉ።
ፕሮፌሰር መስፍን ከኢትዮጵያ አንዳንድ አጋጣሚዎች ጋር አያይዘን እስኪ ተጨባጭ እናድርገው። በቅርቡ የተከሰተ ግጭት በምስሉ የታዩ የሚሆኑ በስፍራው የነበሩ ሰዎች አንዳንዶችን አስጨናቂ ሁኔታ እንደከሰተባቸው ይነገራል። ከዚህ ቀደምም ወጣቶች የተገደሉበት፣ ብዙዎች ያለቁበት መሰል ሁኔታ ምንም ግን ከዛ በኋላ የሕክምና ትኩረት ሳይሰጠው የታለፈ ግለሰቦች ያንሸክም ይዘው የኖሩበት ሁኔታ ይጠቀሳልና እነኚህ ቀደም ብለው ከገለጿቸው የህመም ሁኔታዎች ጋር ሊዛመዱ ይችላሉ፣ ለዚያ ሊያጋልጡ ይችላሉ። የቅርቡን መሰንበቻውን በአዲስ አበባ አካባቢ የታየውን ሰቅጣጭ ምናልባትም ከዚህ ቀደም የማናውቀው የሚመስል ድንገትም ጨምረው ቢያስረዱን።
አዎ፣ እነዚህ አይነት ክስተቶች ለተለያዩ አይነት ደረጃ ላላቸው የአእምሮ ጤና ችግሮች ያጋልጣሉ። ደረጃዎቹ ቀደም ብዬ እንዳልኩት ከፍተኛ የሆነ ውጥረት ብያለሁ፣ አንዛይቲ፣ መረበሽ፣ መሸበር እና ወደፊት በራስ ላይ እምነት አለመኖር፣ አካባቢን መፍራት፣ ሰዎችን መጥላት እና ሰዎችን መፍራት የመሳሰሉት ቀስ ቀስ እያሉ ሊያድጉ ይችሉ እና ወደ ከፍተኛ የሆነ ድብርት ውስጥ ሊከቱ ይችላሉ። ከዛም በላይ ደግሞ ቀደም ብዬ እንዳልኩት ለከፍተኛ የሆነ አእምሮ ቀውስ ወይም ሳይኮሲስ ለምንለው እንዲህ አይነቶቹ ደግሞ ሂደቶች ወደፊት እያደጉ ሄደው በተለያየ ጊዜ ሊያገረሹ ወደሚችሉ ቀደም ብዬ ለጠቀስኩት አይነት የአእምሮ ጤና ችግር የፖስት ትራውማቲክ ስትረስ ዲዞርደር ወይም ከአደጋ በኋላ ለሚከሰት ከፍተኛ የሆነ አእምሮ ቀውስ ሊዳርጉ ይችላሉ። ስለዚህ እንዲህ አይነቶች ነገሮች የታወቁ ናቸው። እንግዲህ ጥያቄው ለምሳሌ በሌላው ሀገር ይህ አይነት አሁን በተጠቀስከው ችግር በሚከሰትበት ጊዜ በተለይ የባለሙያ ችግር በሌለበት ቦታ ያለው ነገር ምንድን ነው? የትራውማ ባለሙያዎች ወይም ደግሞ እንዲህ አይነት ችግር አእምሮ ላይ ተስሎ ስር እንዳይሰጥ ሊያግዙ የሚችሉ ባለሙያዎች ቶሎ በቦታው ላይ ደርሱና ወይም ደግሞ ከቦታውም ውጭ ሰዎቹን ያገሉና የሚያስፈልገውን ለምክክር አገልግሎት ብቻ ሳይሆን የአካላዊ ውጥረታቸውን የአእምሮ ከፍተኛ ውጥረታቸውን የሚያረግቡበት የተለያዩ የሕክምና ዘዴዎች አሉ። አንደኛው የምክክር አገልግሎት ነው። ሁለተኛው የመድኃኒት አገልግሎት ነው። ሶስተኛው ለምሳሌ ህጻናት ከሆኑ መረበሻቸውን፣ መሸበራቸውን እንዲቀንሱ የተለያዩ ዘዴዎችን በመጠቀም ማረጋጋት ይቻላል፣ አዋቂዎችንም ጭምር ነው። ነገር ግን በእንደኛ አይነት ያለው ሀገር መጀመሪያ ሰዎች እንዲህ አይነት ችግር የሚደርሱባቸው ጊዜ የሚጠቀሙበት ኮፒንግ መካኒዝም የምንለው ወይም ደግሞ ችግራቸውን የመቋቋም ስልት ወደ ፈጣሪያቸው ያማራሉ ወይም ወደ ፈጣሪያቸው ዘንድ ይሄዳሉ ወይም ብቻቸውን ለመቋቋም ይታገላሉ። እና እርግጥ ሃይማኖታዊ የሆነ ችግርን የማቋቋም ስልቱ እጅግ በጣም ጠቃሚ የሆነ ነው። ነገር ግን ያንንም ሁኔታ በቅጡ ለማግኘት በማይቻልበት አጋጣሚ ግን ጭንቀቱ የበለጠ እየጨመረ ይሄዳል።
ፕሮፌሰር መስፍን እንዲህ ያለው መንፈሳዊውም ሆነ የሕክምናው እገዛ በሌለበትስ ለመሆኑ እንደዚያ ያለ ሁኔታ በሚፈጠርበት ጊዜ የሚከተለው ጣጣስ ምን አይነት ገጽታ ይኖረው ይሆን? ይልቁንም ደግሞ አደጋው ቀደም ብለን እንዳነሳነው ብዙዎችን የጎዳ በብዙዎች ላይ የደረሰ በሚሆንበት ጊዜ
እንዳልከው ለምሳሌ እንደዚያ በሚሆንበት ጊዜ በተናጠልም ሆነ በጋራ የሚከሰቱ ክስተቶች ይኖራሉ። ይሄ በጋራ የሆነ መሸበር የሚባለው ነገር ነው። ማሲስቴሪያ ይሉታል። ሁላቸውም በጋራ ይረበሻሉ፣ በጋራ ውጥረት ውስጥ ይገባሉ፣ በጋራ ያልሆኑ መልሶችን ወደ ማድረግ ይሄዳሉ። በዛን ጊዜ ሰዎች የሚያደርጉትን አያውቁትም። ገናማ በሆነው ጊዜ መንፈሳዊ የሚመስሉት፣ ሃይማኖታዊ የሚመስሉት፣ አንዱ ለአንዱ የሚያስቡ የሚመስሉት በሙሉ የመጨረሻው ራስን የመከላከል የአውሬነት ጠባይ መከሰት ይጀምራል። እንዲህ አይነቱ ደግሞ የበለጠ ነገሮች እንዲጨምሩና እንዲባባሱ ያደርጋሉ። ምክንያቱም ወዴት ይወስዳሉ? ለመበቃቀል ወደሚባለው ነገር ደረጃ ላይ ያደርሳሉ። ያ ያልፈለግነው ውደት ውስጥ ያስገቡናል ማለት ነው። እና እንግዲህ በአጠቃላይ ስለ ትሮማ እንግዲህ ትሮማ ማለት በእንግሊዝኛው አደጋ ወይም ቁስል እንደማለት ነው። ቁስል አካላዊና አእምሮዊ ነው። አካላዊ ቁስል ቶሎ ይሽራል። አእምሮዊ ቁስል ግን በጣም ጊዜ ይፈጅበታል። የአካላዊ ቁስል ይሽርና ጠባሳ ይተዋል። የአእምሮዊ ቁስል ቶሎ ሕክምና ካልተደረገለት ጠባሳውም ራሱ የሚጎዳ ይሆናል። ስለዚህ ድርጊቶች ወዲያው አእምሮ ላይ መጥፎ የሆነ ውጤት ያሳያሉ። አለበለዚያም ደግሞ አልፎ ተርፎ ከርመውም ያ ጠባሳ እንደገና እንዲያገረሽ የሚያደርግበት ሁኔታ ይኖራል። ለዚህ ነው እንግዲህ ብዙ ጊዜ እንዲህ አይነት ክስተቶች አሁን እንደጠቀስከው አይነት ክስተት በአንድ ሀገር ላይ የሚከሰትበት ጊዜ ቶሎ ያለው አማራጭ ምንድን ነው? ቶሎ ወደ እርቅ መሄድ ነው። ለምሳሌ በኛ በሀገራችን የተለመደ ባህል አለ እንዳልከው፣ ለምሳሌ ቡራዩ ላይ በደረሰው ሁኔታ የጋሞ ሽማግሌዎች መጥቶ ከአካባቢ ሰዎች ጋር ታረቁ። ነገር ግን እንደዚህ አይነት እርቅ ደግሞ ስር ሰደድ ሊሆን ይገባዋል። ይህን ነገር ፍተነዋል አልፈነዋል ብቻ ሳይሆን ሁለተኛ እንዳይከሰት በሁለቱም በኩል የደረሱ ጥፋቶችን በትክክል ተወያይቶ ወደ ሙሉ እርቅ እስካልመጣ ድረስ ጠባሳ እንዲቀጥል ሁኔታዎችን ያመቻቻል። በተለያየ ጊዜ በተለያየ ሁኔታና አካባቢና አጋጣሚ ግርሻው እንዲከሰት ያደርገዋል እና እዚያ ላይ ትልቅ ጥንቃቄ መኖርና መደረግ አለበት የምንለው በዛ ምን ማለት ነው? አንዳንድ ጊዜ ክስተቶቹ አልፎ በቀጥታ የደረሰበትን ሰው አልፎ እንኳን ከሚቀጥለው ትውልድ ከትውልድ ወደ ትውልድ የመሸጋገርን ነገር ይኖራል። የትራውማ የምንለው ነገር አንድ ቀላል ምሳሌ በሰጠሽ የሁለተኛ ዓለም ተጎጂዎች ቤተሰቦቻቸው ሁለተኛው ትውልድ ወላጆቻቸው ያለፉበትን የዚህ አውሮፓ ስልጭትን በኋላ ላይ በትክክል በትክክል ሄዶ ቁጥር ሁለተኛው ትውልዶች ላይ የተለያየ አይነት ደረጃ ያላቸው አእምሮ ሰና ችግር እንዳለባቸው በአንድ ወቅት አውሮፓ ስትሰራ ጥናቶች ያሳያሉ። ስለዚህ በቀጥታ እንኳን ላልደረሰባቸው ሰዎች ይሄ ችግር ሊሸጋገር ይችላል ከአንዱ ትውልድ ወደ ሌላው። ና የትራውማ የምንለው ነገር በጣም ሰፊ የሆነ ኮንሰፕት ነው። ነገር ግን እንዳልከው ለምሳሌ በእንደኛ ሀገር ባለበት በሚደርሱ የተለያዩ ሁኔታዎች ላይ ያለውን ትክክለኛ አማራጭ ነው ማስበው ነገር ምንድን ነው? የሚያስፈልገውን እርዳታ በሚቻለው መጠን ያለውንም ባህላዊ እሴትና በመሳሪያ እንድትጠቅሙ፣ ይህ የአእምሮ ውጥረት እንዳይቀጥል ሃይማኖታዊና ባህላዊ ከዘመናዊ ጋር አዋህዶ አስፈላጊ እርዳታ ማቅረብ ተገቢ ነው ያምናል። ኢንትግሬትድ የሚባለው አይነት አቀራረብ
ፕሮፌሰር መስፍን እንዲያውም አንድ ደረጃ ቀደም ብለው ወደ መፍትሄዎቹ ሄደዋል። የቅርቡን አነሳን እንጂ ከዚህ ቀደም የተከሰቱ በ1970ዎቹ መጀመሪያ ዛሬ ጎልማሳ እድሜ ውስጥ የሚገኙ የጊዜው ወጣቶች በአብዮትና በትግል እንቅስቃሴዎች በነበሩበት ብዙ ወጣቶች ከግራም ከቀኝም ህይወታቸውን ያጡበት ብቻ ሳይሆን ግርፋትን፣ አሰቃቂ ሞትን በራሳቸው ላይ የደረሰውን ጨምሮ በምስክርነት ያዩበት ተደጋግሞ ከሚመላለስ አጋጣሚ ለማራቅ የሚያስችል እድል አላገኙምና ትቶት የሄደው አሻራ በእርግጥ እንደ ማህበረሰብ ወደፊት በሚደረጉ ነገሮች ላይም ሊያጠላ ይችላል የሚለው እምነት መሰረት አለው ወይ? ብዙዎች ያለፉበት መንገድ እንደመሆኑ እንደ ማህበረሰብ ሰፊ ቁጥር ያለውን የህብረተሰብ ክፍል ሲመለከት እንዲህ ያለ አሳዛኝና ሰቅጣጭ አደጋ ሕክምና ይፈልጋሉ፣ ይታከማሉ። ቅድም በግለሰብ ደረጃ እንዳሉት እጅግ የከፋ አደጋ ያስከተለ ድንገትን ተከትሎ የሚመጣውን የአእምሮ ሁከት አስመልክቶ የአዲስ አበባ ዩኒቨርሲቲው የአእምሮ ሕክምና መምህርና አማካሪ ሐኪም ፕሮፌሰር መስፍን አርአያ ጋር የጀመርነው ቃለ ምልልስ አድማጮች በቀደመው ጥያቄ ሳምንት ይቀጥላል። ለአሁኑ ፕሮፌሰር መስፍን አመሰግናለሁ ለጊዜያቸው።
አሉላንና እንግዳውን ፕሮፌሰር መስፍን አራያን እጅጉን አድርገን እናመሰግናለን። Thank you.